ለለውጥ እድል ላይሰጡ ስለሚመርጡ ሁኔታዎችና ቡድኖች ጥያቄዎችን እናነሳለን። ከዛ በፊት ግን ለችግሮችም ለመፍትሄም ጥናትና ተጨባጭ መረጃዎችን መሰረት ያደረገ ቅድሚያ ስለሚሰጣቸው ጉዳዮች የባለሙያ ድርሻ ቦታ እንዲኖረው በአንድ ንግግራቸው ለቦታው ተስማሚ የሆነ ባለሙያ በእውቀት መሰረት የተደረገ ኃላፊነት እንደሚመጣ ተናግረዋል። በየትኛውም ዓለም እንደምናውቀው መሪዎች የሁሉም ጥያቄዎች መልስ አፍላቂ መሆን የለባቸውምና በጉዳዩ የተጠበቡ ያጠኑ ቢያንስ የሚያስኬዱ አቅጣጫዎችን ሊጠቁሙ የሚችሉ ሰዎችን በነጻነት ዙሪያቸው ማስቀመጥ ይችላሉ ወይ? ያቅምም የምርጫም የዝንባሌም ጥያቄዎች አሉበት። ጸዳለ ካንቺን ጀምር።
ይሄን ነገር ይሄንን የሚያመላክቱ ፍንጮች አሉ። መረጃው ያልተረጋገጠ ስለሆነብኝ ነው እንጂ እሳቸው አንዳንድ ምንድነው በፖሊሲ ላይ በተለይ አስተዋጽኦ ሊያደርጉ የሚችሉ የተለያዩ ግለሰቦችን ቀርበው የማናገር ፍላጎት እንዳሳዩ አንዳንድ ይህንን የሚጠቁሙ ነገሮች አሉ። ሌላው ያልኩት ነገር ላይ ማስመር የምፈልገው ኢህአዲግ በራሱ የምናውቀው ኢህአዲግ አይደለም። በራሱ ሁኔታ የተመከፋፈል ያለና በራሱ ድርጅቶች ውስጥ ለውጥ እያመጡ ያሉ ሁኔታዎች አሉ። ለምሳሌ በቀለ ገርባ ከተናገሩት በኦሮሚያ ክልል ውስጥ በተለያዩ ቦታዎች እንደ ተቃዋሚ ፓርቲ ቢሮ እየከፈትን ነው። ምንም እያጋጠመን ያለ ችግር የለም። ከክልሉ መንግስትም ትብብር እስከ መድረስ የደረሱ ትብብር የሚያክል እየደረሰን ነው ያለው የሚል ኢንፎርሜሽን ተናግረው አይቻለሁ። ይሄ ምንድነው እሱ የሚያሳየው ኢህአዴግ ልክፈት ቢል ምህዳሩን ላስፋው ቢል ከምንድነው የሚጀምረው? እኛስ የምንጠብቀው ነገር ምንድነው? ይሄ የመጀመሪያው ስቴፕ የት ነው የሚለውን ነገር ማወቅ ያለብን ይመስለኛል። የመጀመሪያው እርምጃ ከምንድነው? ኢህአዴግ እስካሁን ድረስ በተለይ ደግሞ ኢንተሌክቹዋልስ ወይም ደግሞ በምሁራን ረገድ ያለውን ተሳትፎ አጥፍቶ በራሱ አስተሳሰብ ውስጥ ሲሽከረከር የነበረ ፓርቲ ነው። ለሁሉም ፈላጭ ቆራጭ ብቻም ሳይሆን ሐሳብንም ጭምር ከሌሎች የሚመጡ ሐሳቦችንም ጭምር ሲያጠፋ የነበረ ድርጅት ነው። አገሪቱንም እንደዛ ነው ሲመራ የነበረው። ከምንድን ነው የሚነሳው? የመጀመሪያው እርምጃ ከማን ነው መምጣት ያለበት? ያስ እንዴት ሆኖ ነው ወደ ትልቅ ለውጥ መምጣት የሚችለው? እንደዚህ ነው ወይ ያሰብናል ነው ወይስ ልክ ኢህአዲግ ሲገዛ እንደነበረ ለውጡ ከላይ ጀምሮ በአንድ ጊዜ ቶፕ ቦተም የሚባለው ከላይ ጀምሮ በፌደራል ደረጃ ይሄ ነገር ካልተደረገ በክልል ደረጃ ሊፈጠር አይችልም ከሚል ነው የኛ አስተሳሰብ የሚመጣው? ወይስ እነዚህ በክልል ደረጃዎች በአማራ ክልል፣ በኦሮሚያ ክልል፣ በደቡብ ክልል የሚፈጠሩ ነገሮች ተጽዕኖአቸው ምን ያክል ነው? ለማዕከላዊ መንግስቱ መለወጥ የሚኖራቸው ተጽዕኖ ምን ያክል ነው የሚለውን ነገር ማየት አለብን ወይ ወደሚለው አስተሳሰብ ነው የመራኝ። ስለዚህ ሁለት ነገሮች ናቸው። አንደኛ ጠቅላይ ሚኒስትሩ በዚህ ጉዳይ ላይ የተለያዩ የምሁራኖችን የማናገር እቅድ እንዳላቸውና እንደውም የተወሰኑ ርቀት መሄዳቸውን የሰማሁት ኢንፎርሜሽን አለ። ማረጋገጥ ያልቻልኩት ስለሆነብኝ ነው። አንድ ይሄ ያለ። ሁለተኛ እሳቸው ከመጡበትም ክልል ይሁን በስፋት የኢህአዴግ አባል የሆነው ኦፒዲዮ ከክልላቸው ውስጥ እያመጡ ያለው ለውጥ አለ። የተቃዋሚ ፓርቲዎችን እንደው ፕሮቴክሽን ባይሰጡም እንኳን ክልላ ባይሰጡም እንኳን ቢሮ ሲከፍቱ የመፍቀድ ይሄ በራሱ ምንድነው ነው በኢህአዴግ ውስጥ ተፈጥሮ የማይታወቅ ነው። የተከፈቱ የተቃዋሚ ፓርቲ ድርጅቶችን ቢሮ እየዘጉና የፓርቲ አባላትን እያሰሩ ከመጀመሪያው ጀምሮ ያለ የመጣ ፓርቲ አሁን ከዚህኛው ሁኔታ ከታች ስትመለከተው እንደዚህ አይነት ለውጦች እየተፈጠሩ ነው ያሉት። ይሄ ለውጥ ምን ያህል ተጽዕኖ ሊኖረው ይችላል በማዕከላዊ መንግስት ላይ? የዚህ ለውጥ ጥንቅምስ ሲሆን ወይ በማዕከላዊ መንግስት ላይ ለውጥ የሚያመጣው የሚለው ነገር ተስፋ ይሰጠኛል። ይህንን ስናስበው ሊሆን ይችላል የሚል መልስ ስላለኝ ተስፋ ይሰጠኛል። የእሳቸውም እንደዚህ አፕሮች ማድረግ በምሁራንና በተለያዩ ሲቪክ ማህበራት ወይም ደግሞ የበጎ አድራጎት ማህበራት አቀራረባቸው ተስፋ የሚሰጡ ነገሮች እየታዩ ነው ያሉት። ያ ምንድነው እሱ ኢህአዴግ ብቻውን ችግሩን መፍታት የማይችልበት ትልቅ ደረጃ ላይ የደረሱ እና ግንዛቤ የደረሰ ያላቸው ነው የሚመስለኝ። ሳስበው ብቻቸውን መፍታት እንደማይችሉት ተረድተዋል። 27 አመት ሙሉ ኢህአዴግ ብቻቸውን የሰሩት ስህተት ነው ብቻውን የፈጠረው። ብቻቸውን መውጣት እንደማይችሉ እየተገነዘቡ ያሉ አመራሮች የመጡ ይመስለኛል በአሁኑ ሰዓት። እና ጥያቄን መልሼው ከሆነ ለውጡ ከምንድን ነው የሚጀምረው? ከየት ነው ማየት ያለብን? የትኛው ተጽዕኖ ሊኖረው ይችላል የሚለውን ነገር እዛ ላይ እኔ በጥንቃቄ መገንዘብ የሚያስፈልግ ይመስለኛል።
መልካም ተለይቶ የሚታይ አንድ ጥያቄ አስከትላለሁ። ከዛ በፊት ግን አሁን ከመታነሷቸው ነጥቦች የሚለጥቅ የሚፈልጉት ለውጦች ተለይተው የሚታወቁ ከሆነ የሚታወቁ አሉ ከሚል መነሻ ነው መሰረታዊ መብትን ይhall ቅርብ ይሆኑ ቢያንስ ቅድሚያ የሚሰጣቸው ከፊሎቹ ኢሃዲግ ራሱ በተደጋጋሚ ሐላፊነት ይወሰደባቸውን ጨምሮ እነኚህ ለውጦች እንዳይመጡ እንቅፋት የሆኑት ምክንያቶች ተለይተው የሚታወቁ ከሆነ ካልታወቁ እንዲታወቁ ቅድሚያ መስጠት የሚፈልግ ከሆነ ለውጥን የሚፈሩ ወገኖች ግለሰቦች ይሁኑ ቡድኖች ቀደም ያን ሂደት ሊያደናቅፉ የሚችሉ ሁኔታዎችን ስታነሱ ተጠቅሳቸዋል። ድሮ ቦታው እንዲቆይ የሚፈልጉ ወገኖች ምርጫ እንደሌላቸው ማወቅ የሚችሉበት ሁኔታ ላይ አልደረስንም ማለት ይቻላል። ለአመታት የዘለቀ የነውጥ እንቅስቃሴ በቃ የሚለው ጥያቄ ተደጋግሞ መሰማቱ እነኚህ ለውጥን የሰጉ ወገኖች እንኳን እንዲቀበሉት አያስገድድም ወይ? አንዳችሁ ልጀምሩት ይችላልላችሁ ሄኖክና መስፍን።
እሺ ቅድም ካልኩት ነገር ጋር የተያዘ ነው የሚመስለኝ አሉላ። አሁንም የሚፈልገው አጣብቂኝ ውስጥ የገባ አይመስለኝም ፓርቲው እንደ ኢህአዴግ። አሁን እንግዲህ የድሮ ኢህአዴግ አይደለም ያው ቅድም ተዳለም ተናግራለች። ቢያንስ ኦህዴድ የሚያስተዳድረው ክልል ውስጥ በጣም የተለየ ሁኔታ ተፈጥሯል። በህዝቡና በፓርቲ መካከል የተሻለ መቀራረብ አለ፣ መደጋገፍ አለ። በጣም የተለየ ሁኔታ ነው ያለው እና ያንን ፓርቲ ያቀፈው ኢህአዴግ እና ድሮ እንደፈለገ በባለስልጣናቱን የሚሾም የሚሽር የተመረጠን ሰው ሁሉ የሚቀይርበት ሁኔታ የለም አሁን እና ድሮ ሁኔታ እንዳለ እንደሌለ ምንም የሚያጠያይቅ ነገር አይደለም። ያ በራሱ አጣብቂኝ ውስጥ ሊከቶታል ወይ? አሁን የለም፣ እሱን መናገር ይቻላል። እውነተኛ ለውጥ እንዲመጣ አማራጭ የሚያሳጣ ግፊት ማለት በፍጥነት ለምሳሌ እነዚህን የአስቸኳይ ጊዜ አዋጆን ማንሳት፣ ከዛ በኋላ እነዛን አፋኝ ህጎችን ማንሳት፣ በዜጎች ላይ ግድያ እና ማሰቃይ የተፈጸሙ ወንጀለኞችን ተጠያቂ ማድረግ፣ ከዛ የፖለቲካ ምህዳሩን ማስፋት ለምሳሌ የግል የሚዲያ ተቋማት እንዲጠናከሩ ማድረግ፣ የሰራተኛ ማህበራት፣ የሙያ ማህበራት፣ የሃይማኖት እነዚህ በሙሉ በነጻነት እንዲቀሳቀሱ የሚያደርግ ፍንጭ መኖር አለበት። በቃ ቢያንስ በግልጽ የሚታይ ለእኔ እንግዲህ እውነተኛ ለውጥ አለ፣ ድርጅቱ ተለውጧል፣ ከዚህ በኋላ ወደምንፈልገው አቅጣጫ እየሄደ ነው የሚል ነገር ለማምጣት የአማራጭ የሌለው ሁኔታ ላይ ተገኝቷል ለማለት እንደዚህ አይነት እርምጃዎች፣ ስር ነቀል እርምጃዎች አሁን ስር ነቀል ሆነዋል። በፊት እንግዲህ ህጎቹ 2004 በኋላ ነው የወጡት እንግዲህ እና ስለዚህ እነዚህ ነገሮች ራሱ ድሮ የነበሩት ነገሮች ማድረግ ስር ነቀል የሚባልበት ደረጃ ላይ ሁሉ ደርሰናል። ያ ሁኔታ አማራጭ የሚያሳጣው ሁኔታ ላይ ደርሷል ኢህአዴግ እንደ ፓርቲ ለማለት በጣም ነው የሚያስቸግረኝ። ምክንያቱም ምናልባት በብአዴን እና በኦህዴድ መካከል ትብብር ያለ ይመስላል። ብአዴን እንደ ፓርቲ ግን አማራ ክልል ውስጥ ያለውን ሁኔታ ስናይ ክልሉ ህዝብ እና በብአዴን መካከል ያለው ግንኙነት የሚሻከረ የሚታይ ፓርቲ ነው። ህወሀት ነው እንደምናውቀው። ደቡብ የደኢህዴን ለኢህአዴግ የመወገን አዝማሚያ እንዳለው ይታወቃል እና ከዚህ አንጻር ሲታይ ያለው ጠንካራ ተቃዋሚ ሊባል የሚችል ፓርቲ ውስጥ ኦህዴድ ነው ማለት ይቻላል። ያን ይዞ እስከ መቼ ይቀጥላል አናውቅም። አሁንም ሊሆን የሚችለው ነገር የህዝብ ተቃውሞ በሌለበት ሁኔታ በፓርቲ ውስጥ እስካሁን በታየው አሁንም ይቀጥላል ተብሎ በሚታሰበው እስካሁን ተረጋግቷል ለጊዜው በጠቅላይ ሚኒስትር አብይ ወደ ስልጣን መምጣት ምክንያት። ያ ነገር ከቀጠለ በድርጅቱ ውስጥ የሚከሰተው መከፋፈል እና መሽኩቻ ድርጅቱን አዳክሞት ከዛ በኋላ ወደ እውነተኛ ለውጥ ሊሄድ የሚችልበት አንድ አማራጭ አንድ እድል አለ። በተረፈ ደግሞ ያ ሁኔታ የሀገሪቷ ውስጥ ያሉትን ችግሮች አባብሶ እንደገና ወደ ባሰ ችግር ሊወስድ ይችላል። ስለዚህ በጣም ብዙ ነገሮች በአንድ ጊዜ ሊከናወኑ የሚገባ ይመስለኛል። አሁን በአጭር ጊዜ ውስጥ የሚፈለገው ለውጥ እንዲመጣ ወይም ፓርቲው በደንብ ግፊት ውስጥ ገብቶ ከዚህ በኋላ ከስልጣን መባረር እና እስር ነው የሚጠበቀ፣ ካልሆነ ደግሞ ራስህን አሻሽለ ለለውጥ ዝግጁ ሆነ ከዛ የመውጫ በር ተሰጥቶ እንዲወጣ። እኔ ሁልጊዜ የማስበው ነገር ምንድን ነው ይሄ የሽግግር ፍትህ የሚባለው ትራንዚሽናል ጀስቲስ በጣም ትልቅ የጥናት መስክ ሆኗል እና የእርቅና የእውነት ኮሚሽን ከአርባ በላይ ሀገራት ውስጥ የተከናወነ ነገር ነው እና ወደዛ ሊወስድ የሚችል ሁኔታ ሲፈጠር ነው እንግዲህ እውነተኛ ለውጥ መጥቷል፣ ድርጅቱ አማራጭ አጥቷል ብዬ የማስበው። በተረፈ ጊዜ እየገዛ ሊሄድ ይችላል። ምናልባት በሂደት በረዥም ዓመታት እየተዳከመ ተገዝግዞ በማናውቀው እሱ በጣም ሩቅ ነው፣ እንዲሁ ዝም ብሎ ግምት ብቻ ነው። ለእኔ እውነተኛ ለውጥ መጥቷል፣ በቃ ይሄ ድርጅት አማራጭ የለውም ከዚህ በኋላ ለእውነተኛ ለውጥ ተዘጋጅቷል ብዬ የማስበው ግፊቱ በጣም ጠንክሮ ከየትም ይምጣ እነዚህ ነገሮች ቅድም ያልኳቸውን ምህዳሩን የማስፋት የተለያዩ የህጋዊ እርምጃዎችን የመውሰድ ነገሮችን ሲያካትት ነው ብዬ ነው የማስበው። አሁን ቅድም ጸዳል ያነሳችው የተቋሚ ቢሮ መክፈት እንግዲህ አንድ ፍንጭ ነው። ሆኖ ከሆነ በጣም ጥሩ ነገር ነው። ሆኖ እሱም ቢሆን በፊት የነበረ ነገር ነው። ስለዚህ ዋስትና ሊሆነን አይችልም። ለአሁኑ ግን እንደ ጥሩ ፍንጭ ልናየው እንችላለን።
መልካም። መስፍን፣ በቀደሙት ሀሳቦች ላይ ያለ ተጨማሪ ጥያቄ?
አዎ፣ የዚህ ኢህአዴግ እንደ ድርጅት እንዲቀየር በቂ ግፊት ተደርጓል ወይ? በውስጡ ያሉ የተለያዩ ፍላጎት ያላቸው ቡድኖች በማስገደድም ይሁን በመደራደር ለለውጥ ተዘጋጅተዋል የሚለው ከሄኖክ ጋር በጣም እስማማለሁ። ኢህአዴግ እንደ ድርጅት ባለፉት 26 ዓመታት አጣብቂኝ ውስጥ ሲሆን ማንኛውንም ነገር ከማመን የሰራውን ብቻ ሳይሆን ያልሰራውን ሁሉ ከማመን ወደ ኋላ የማይመለስ ለሚናገረው ቃል ለሚገባው ነገር ምንም ዋጋ የማይሰጥ ድርጅት ነው ስናውቀው። ይሄ ማለት ድርጅቱ ውስጥ ያሉት ሰዎች እንደ ግለሰብ በሙሉ እንደዚህ ናቸው ማለት አይደለም። ይሄ እንዲሰመርበት ፈልጋለሁ። አሁን ከዚህ አመሉ ተቀይሯል ወይ? ይሄ አመሉ እንደማያዋጣው በትክክል ተገንዝቧል ወይ ብለን ስናይ አሁንም በቂ ማስረጃዎች አልተሰጠንም ባይ ነው። አንድ ቀላል ምሳሌ ላንሳ። እስረኞች እየተፈቱ ነው። ላለፉት 2 ወራት እንደዚህ እስረኞቹ የሚፈቱበትን ሁኔታ ስናይ ግን ድርጅቱ ተገዶ ወጣቶቹ ግፊታቸውን ስላጠናከሩ ስለፈሩ የኢህአዴግ ሰዎች መፍታት ጀመሩ እንጂ አይ ማሰራችን ትክክል አይደለም አሁን መፍታት አለብን ብለው ያመጡት አይመስለኝም። እንደዛ ቢሆን ለምሳሌ ሰዎች አሁን እየተፈቱ ያለበትን ሁኔታ እናየው። ምንም የተደራጀ እኮ አሰራር የለም። አሁን ከእስር የተፈቱት ሰዎች እንደሚነግሩን ከተፈቱት በላይ እስር ቤት እኮ አሉ ሰዎች። አሁን እየተፈቱ ያሉት ሰው የሚያውቃቸው የተወሰነ ሰው የሚጮህላቸው ሰዎች ናቸው። ስማቸውን የማናውቃቸው ከአስር ዓመት ከዛ በላይ የታሰሩ ብዙ ሰዎች አሉ። ይሄን እኔ አይደለሁም የምለው፣ ከእስር ቤት የወጡት ሰዎች ናቸው። ከልቡ የተቀየረ ድርጅት ቢሆን ኖሮ አንደኛ የመንግስት አካላት ያሉበት፣ ከዛ ደግሞ ተቃዋሚዎችን ቢሆኑ አባላችን ታሰረ የሚሉት ተቃዋሚዎች እሱም ይቅር እንደው ነገሩን በገለልተኝነት ሊያይ ይችላል፣ የፖለቲካ እስረኞቹን ለይቶ ይለቃል የሚባል አካል። እንደዚህ አይነት የተደራጀ ነገር የለም። ዝም ብሎ ዝም የማሰኘት የማስተንፈስ ነገር ነው የምናየው። አሁን በቅርብ የፋሲካ ሰሞን ታስታውሳላችሁ፣ 11 ወንድሞቻችንና እህቶቻችን ታሰሩ፣ እነ እስክንድር እነ ተመስገን። እነሱ ከመታሰራቸው በፊት በአስቸኳይ ጊዜ አዋጁ ስልክህ ላይ የሆነ ነገር አለ ተብሎ የታሰረ ሰው አለ፣ እሱ አልተለቀቀም። ለምንድን ነው እንደ እስክንድር የተለቀቁት? ሰው ስለሚያውቃቸውና ሰው ስለጮላቸው ነው እንጂ ምንም ሌላ የተለየ ነገር ኖሯቸው አይደለም። እና ድርጅቱ እንደ ድርጅት ለለውጥ ተዘጋጅቷል፣ አገሪቱንም ለመለወጥ ታጥቆ ተነስቷል የሚያስብል ነገር ገና አላየንም። ጭንቅ ላይ ስለሆኑ ነው እስካሁን ያየናቸው ምልክቶች እየሰጡን ያሉት ብዬ ነው የምወስደው። ይሄ ስህተት ቢሆንና ኢህአዴግ ከልቡ ቆርጦ ወደ ለውጥ ቢያሸጋግረን በጣም ከሚደሰቱት አንዱ ነው የምሆነው። ሌላው አንድ የመጨረሻ ነጥብ በአስቸኳይ ጊዜ አዋጁን በተመለከተ፣ የአስቸኳይ ጊዜ አዋጁ ከጠቅላይ ሚኒስትር አብይ ጋር ምንም ግንኙነት ያለው አይመስለኝም። በእኔ ግል የአስቸኳይ ጊዜ አዋጁ የታወጀው በዋናነት የወታደሩና የጸጥታው ክፍል በተለያዩ ምክንያቶች ደህንነት ስላልተሰማው አገሪቱን እየተቆጣጠርኩ አይደለም፣ የምፈልገውን ያህል እየተቆጣጠርኩ አይደለም በሚል ስጋትና ፍርሃት ውስጥ ስለሆነ ነው የታወጀው። ስለዚህ ይሄው አካል አይ አሁን ሁሉንም ነገር ተቆጣጥሬያለሁ፣ አሁን ሰላም ተሰምቶኛል እስኪል ድረስ የአስቸኳይ ጊዜ አዋጁ የሚነሳው ጠቅላይ ሚኒስትር ኃይለማርያም ቢኖሩም ይነሳ በነበረበት መንገድና ምክንያት ይመስለኛል። ይሄን ለማለት ነው።
መልካም። ብትሳሳት የመረጥካቸው ግምቶች እንድትሳሳት እንመኛለን። አንዳንዶቹ ከተስፋውም ጋር የሚገናኙ ናቸውና ሰፊ ውይይት ነው ያደረጋችሁት። አድማጮች በያሉበት ሊወያዩባቸው የሚችሉ በርካታ ነጥቦች ተነስተዋል። ፈታ ፈታ አድርጋችሁም በብዙዎቹ ጥያቄዎች ላይ ብርሃን ሰንጥቃችኋል። የኢትዮጵያ ማለዳ ፈተናና አድሎች በሚል የጀመርነው ውይይት ይቀጥላል። ተጀመረ እንጂ አላበቃም። ታዲያ ቁጥራቸው የበዛ ጥያቄዎች ጥቂት መልሶች ብቻ ያሉበት ይመስላል። ሌሎች ጥያቄ የሚወልዱ ጥያቄዎችንም አንስታችኋል። ጠቅላይ ሚኒስትር አብይን ስናገኝ ምናልባት ከፊሉ የጥያቄ ተራራ ይናድ ይሆናል። ለሁሉም መስፍን ነጋሽ፣ ጸዳለ ለማ፣ ሄኖክ የማነ እግዚአብሔር ይስጥልኝ።
አመሰግናለሁ።
አመሰግናለሁ አሉላ።